ሻለቃ ዳዊት የከሸፈች ሀገር የሚያደርጋት ያሏቸውን ዝርዝሮች ያቀርባሉ። ከቀደመው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ነበረውና አሁን ያለውን በርግጥ እርሶ ባቀረቧቸው ውስጥ መለካታቸውን እናነጻጽራለን። ነገር ግን የተለያየ ሐሳቦችን የማግኘት እድላችን ለማስፋት ሌላ ጥያቄ ሳላክል ዶክተር ዮናስ የተከታዩን እድል ለርሶል ተስፋ ለመቅረጦን ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያንሃል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም በጽሑፎ። ምን ይላሉ ሻለቃ ዳዊት ላሉት?
በመጀመሪያ ደረጃ ማለት የምፈልገው በለውጡ ተስፋ አልቆረጥኩም ብቻ ሳይሆን የኔ አቋም ከዛም ከፍ ያለ ነው። ለውጡ በአሁኑ ጊዜ የፕራይም ሚኒስተሩ የለውጡ አያያዝ አት ፈንደመንታል ሌቭል በመሰረታዊ ደረጃ ትክክል ነው ብዬ ነው የማምነው። ሆኖም ግን የአስተዳደሩ ወይንም የማኔጅመንት ብዙ ስህተቶች ተሰርተው ነበር። እነሱ ላይ ነው ያተኮርኩት ጽሑፌንም እንዳየኸው። ለዛም አስፈላጊ እርማቶች መደረግ አለባቸው የሚል ነው አንደኛው። ሁለተኛው እስካሁን ድረስ የፐብሊክ ሪሌሽንስ እና የኮሙኒኬሽኑን ኤኮሲስተም ማለት ከህዝቡ ጋራ መንግስት ከህዝብ ጋራ ያለው ግንኙነት አልተመሰረተለትም ነበር። እንግዲህ አሁን ኢትዮጵያ ውስጥ ያለው ኢፒአርዴፍ ነው። ኢህአዴግ ነው ኢትዮጵያ ውስጥ አንድ ያለ ፓርቲ። እዛ ፓርቲ ውስጥ ያሉት ባላቸው ፕላትፎርም ባላቸው መድረክ ያለውን ለውጥ ሊገፉትም ይችላሉ እንዲሰምር ሊያደርጉትም ይችላሉ ሊጎትቱትም ይችላሉ። ጠቅላይ ሚኒስትር አብይን በብዛት የደገፋቸው ከዛ ሲስተም ውጭ ያለ ኢትዮጵያዊ ነው። ዳያስፖራም ላይ ያለው ኢትዮጵያም ውስጥ ያለው ተገልብጦ የወጣው ኢትዮጵያዊነት የኢትዮጵያ ናሽናሊዝምን ያቀፈው ነው። በዚህ በዘር ፖለቲካ የተመረረው ነበረ እሳቸውን ያቀፈው። ትልቁ ስህተት የተሰራው ለዚህ ኢትዮጵያዊ ነኝ ብሎ ለነበረው ፕላትፎርም መፍጠር አልተቻለም። ያ ማለት ኦዲፒን ወይንም የእሳቸውን ፓርቲ ተው ማለት አይደለም። በአሁኑ ጊዜ የእሳቸውን ፓርቲ መተው አይችሉም። ምክንያቱም አንድ ፕላትፎርም ላይ ሆነህ ነው ለውጡን መምራት የምትችለው። ግን ትልቁ የእሳቸው አሴት የነበረው ለዛ ህዝብ መድረክ አልተከፈተለትም ነበር። መድረክ ስላልተከፈተለት ደግሞ ያለውን ለውጥ ኢንፍሉዌንስ ሊያደርግበት ወይንም ደግሞ የእሱን አስተዋጽኦ ሊያበረክትለት የሚችልበት መንገድ ጠባብ ነበረ። ያ ነው ኮንፊውዝ አደረገው ወይንም ተደምር ያለው ሁሉ የነበረው ተቀምሽ ያለው ባለት ያስከባው ከሚል ነው እንጂ በመሰረታዊ ደረጃ ጠቅላይ ሚኒስትሩ እስካሁን የሚሰሯቸው ነገሮች የተሳሳቱ ናቸው ብዬ አላም።
መልካም።
ሁለተኛ የኔ እንግዲህ አመለካከት የሻለቃ ዳዊት አቀራረብ ላይ አንደኛ ይሄንን ችግር የፈጠረው መሰረታዊ ችግሮችን ሙሉ ለሙሉ ተቀበሏቸው አልመሰለኝም። ከዚህ ነው እኚህ ፕራይም ሚኒስተር ወይንም አሁን ያለው መንግስት ከዛ ነው እጄ የተጀመረው የሚለውን የተቀበሉት አልመሰለኝም ሙሉ ለሙሉ። በሁለተኛ ደረጃ ግን ያቀረቧቸው ብዙ ነገሮች ከተለያዩ ቦታ ላይ የተነሱ ናቸው። ኤፒሶዲክ ናቸው። ኤፒሶዲክ እንግዲህ ምንድነው?
በአንድ ወቅት በአንድ ቦታ የሚከሰተው አይነት ናቸው ያሉት ነው
ነገሮች። እሱን ነው የማወራው። እኛ አንድን ለውጥ ማምጣት የምንችለው ሲስተሚክ የሆነ እሱ ላይ ፎከስ እስካደረግን ድረስ ነው። ኢትዮጵያ ካለችበት ሁኔታ ላይ ተነስተው ለውጥ በሚደረግበት ጊዜ አሁን የምናያቸው ብዙ ነገሮች ይመጣሉ። በእርግጥም ሁሉ ነገር ስላልተሰራ መሆን ከሚገባው በላይ እየተፈጠረ ነው። ከዛ ውጪ እንደው አንድ ነጥብ ማለት እንፈልገው በሻለቃ ዳዊት ላይ ብዙዎቹ ያቀረቧቸው እኔ ዓለም ባንክ ውስጥ ነበር የምሰራው። በምሰራበት ጊዜ ከ71 ሀገር በላይ ሄጃለሁኝ። ከ71 ሀገር በላይ ኢኮኖሚውን አይቻለሁኝ፣ የሶሻል ሁኔታውን አይቻለሁኝ። በብዛትም ባይሆን የተወሰኑ አፍሪካ ሀገሮች ጋራ ትናለኝ፣ ግን በብዛት ኤዥያ እና ላቲን አሜሪካ ላይ ነበር የማደርገው። ብዙዎቹ አሁን ለምሳሌ ፌይልድ ስቴት ነው በሚሉበት ጊዜ ብዙዎቹ የተጠቀሙባቸው ነገሮች ትክክል አይደሉም። በእሳቸው መመዘኛ ከታየ ኢትዮጵያ ፌይልድ አትሆንም።
እስኪ ያጨብጡን በእሳቸው መመዘኛ ትክክል አይደሉም ያሏቸውን። በጣም ዝርዝር ውስጥም ባይገባ አንድ ሁለት ብለው ያሳዩን እስኪ።
አዎ፣ አሁን ለምሳሌ አንደኛው የተናገሯቸው ምን ይላል? ፌይልድ ስቴት ለመሆን ኢኮኖሚ የለም ወይንም ደግሞ የወደቀ ነው። ኖ ኢኮኖሚ ኦር ዲስፋንክሽናል ኢኮኖሚ የሚል አቀራረብ አላቸው። አሁን ያሉት ጠቅላይ ሚኒስትር የመጡት በ2018 መጀመሪያ ላይ ነው። የአይኤምኤፍ የኢኮኖሚክ እድገቶችን የሚያደርገው ከጁላይ እስከ ጁን ነው። እንግዲህ የመጀመሪያው የ2018ን 17.5% አድጓል ኢትዮጵያ ይላል። ከዛ ውስጥ የፋቸው ሚና ሜቢ 3-4 ወር ነው። የፋቸው ሊሞገስበትም ሊወቀሱበትም ይችላል አይደለም። የ2018ቱን ግን IMF የሚለው ይሄም ግምት ነው 8.5% ኢትዮጵያ አድጓል ይላል። የማደጋደላለው ይላል እስከ ጁን እስከ ጁላይ ሁለት እስከ ጁን 2019 ማለት ነው ከሁለት ወር በኋላ። ያንንም ደግሞ በአፍሪካ ውስጥ የመጨረሻው ከፍተኛውን እድገት ያሳየ አንደኛ ኢትዮጵያ ነው፣ ሁለተኛ ሩዋንዳ ነው፣ ሶስተኛ ሴኔጋል ነው ይላል። ያንን በመነለበት ጊዜ እንዴት አድርገን ነው ኢኮኖሚው የለም ወይንም ወድቋል ማለት ነው? ያንዱ ነው ሁለተኛ እድገት የኢትዮጵያ ዴት ቱ ጂዲፒ ሬሾ ይላል
እዳ
9% ነው።
የብድር የኢትዮጵያ ብድር በነፍስ ወከፍ ሲለካ
ከኢኮኖሚው ጋር ሲመዛዘን ይላል። የዓለም ባንክን ይሁን የዩናይትድ ኔሽን ወይንም የIMF-ንም ዳታዎች በምንመለከትበት ጊዜ ከኢትዮጵያ የባሰ ወደ 74 ሀገሮች አሉ ከኢትዮጵያ የእጥፍ እጥፍ ያላቸው። እና ለምሳሌ ጃፓን 230% ነው። አሜሪካ 109% ነው። እና ህንድን የተመለከትክ እንደሆነ ኬንያን የተመለከትክ እንደሆነ ኢትዮጵያ ካላ ለዴት ቱ ጂዲፒ ወይንም እዳ ከጠቅላላ የኢኮኖሚው ጋራ ሲመዛዘን 59% ከማንኛውም አገር እንደደለም። እንዲሁም እኔ ብዙ ቦታ ላይ ጽፌያለሁ የኢትዮጵያ መንግስት ያንን ነገር ከፍጹም ከቁጥር ውስጥ መክተት የለበትም። በተለይ ከቻይና ውጪ ከወርልድ ባንክ እና ከIMF በትልቅ አውሮፕላን ጭነው ያበደሯችሁ ተቀበሉ። ምክንያቱም ሲያበደሯችሁ መክፈል እንደማትችሉ እያወቁ ነው የሚያበደሯችሁ አሁን ባለንበት ሁኔታ። ስለዚህ ወደ ኋላ ማለት የለብንም የሚል ሁሉ የጻፍኩት አለና አሁን ይሄ እንደ ፌልድ ስቴት ሆኖ ሲቀር ትክክል አይደለም። አይ ቲንክ ትንሽ በርከት ያለ ጊዜ ቢኖረን እያንዳንዱ ሻለቃ ዳዊት ያስቀመጧቸው ነገሮች ተመርጠው መጥፎ 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 የሚባሉ ነገሮች ተመርጠው ነው። እኔ 24 ሰዓት ብትሰጠኝ ኢትዮጵያን ሶማሌን አስመስዬ ልጽፍልህ ይችላለሁ፣ ኢትዮጵያን ስዊዘርላንድን አስመስዬ ልጽፍልህ ይችላለሁ። ሴሌክቲቭ የሆነ የፋክት ፋይንዲንግ ካደረግን ማለት ነው።
አጠቃላይ ስዕሉን አይሰጥም። ከዚህ ውጭም የሆነ የትኛውንም መንገድ ልንከተል እንችላለን የሚል ይመስላል። ለመከራከር ያህል ለሻለቃ ዳዊት እድል መስጠት ስላለብኝ ሌሎች ነጥቦችንም ስለማነሳ የሚመልሱት አንድ ጥያቄ እርሶ ጋር ላቆይ። ብድርን በተመለከተ የተንሰራፋ ሙስና ባለበት ብድርን በገፍ መውሰድ ችግር ሊሆን የሚችልበት ሁኔታ አይታየትም? እርሶ ጋር ስንመለስ የምንመለከተው ጥያቄ ይሆን። ሻለቃ ዳዊት በቀጥታ ዶክተር ዮናስ ላሏቸው ጥያቄዎች መልስ በመስጠት ይጀምሩ።
ዶክተር ዮናስ እኔ ኢኮኖሚስት አይደለሁም፣ ነገር ግን ይገባኛል ነገሩ ይገባኛል። ወርልድ ባንክ እና IMF ሁሉ ጊዜ አበዳሪዎች ናቸው። አበዳሪዎች ስለሆኑ እነሱን ለሚመለከቱት አበዳሪዎች ብድራቸውን እንዲመለስ እንፈልጉት እና ሁሉ ጊዜ አንድን ሀገር ኢኮኖሚ ሁኔታ የሚመዝኑት ራሳቸው ያንን ብድር እንዴት ይመለስልናል ከሚለው ካልኩሌሽን ሂሳብ ሰርተው ነው። በጠቅላላው ግን እኔ ከማንንም ፋንድ ፎር ፒስ የሚለው ይሄ የፍራጃይል ስቴት ኢንዴክስ የሚያወጣው እኔ መረጥኩት አይደለም፣ የተቋቋመ ነው። ዓለም በሞላ የሚጠቅሰው ነው። ከዛ ነው የወሰድኩት አንዱም። ሌላውም ደግሞ ከዚሁ አገር ውስጥ ከመጣ የገቨርነር የናገር ደሴ የተናገረው ነው። 10.5 ቢሊዮን ብል ዴፊሲት አለብን 5% መሆኑ ነው። እና ይህንን ነው እንግዲህ የሚናገረው እና ከዛ ውስጥ የኤክስፖርት እርናችን 1.64 ቢሊዮን ነው ይላል። while the import is 10.5 billion importu ብቻ 10.5 ነው። እና ይሄን ሁሉ የሚናገረው ዳውን ደግሞ ያለብንን እዳና የፎረን ኤክስቼንጅን ገቨርነሩ የተናገረው ነው። የለንም ለመድኃኒት መግዣ ብቻና ለነዳጅ ማስገቢያ ብቻ ነው ብሎ የተናገረው እሱ ነው። እኔ የፈጠርኩት አይደለም። ያንንም የፌልድ ስቴት ኢንዴክስን ያወጣሁት ፋንድ ፎር ፒስ የታወቀው ማንም መጽሐፍ እንትን የሚለው ኢንዲፔንደንት የሆነ ከዛ ውስጥ ነው የጠቀስኩት እንጂ እኔ አልፈጠርኩትም። ስለዚህ አገሬ ብታምር ወዳለሁኝ፣ ግን ፈልጌ እንትን ነው መሬት ላይ ደግሞ ያለው ሁኔታ ስናይ ደግሞ በፋስተስት ግሮዊንግ ኢኮኖሚ ኢትዮጵያ ይባላል። ብዙ ኢኮኖሚስቶች ደግሞ ማቅረብ ይቻላል ይህንን ውሸት እንደሆነ። በመሬት ላይ ስናይ የህዝቡ ኑሮ ምንድን ነው እና እዛ አዲስ አበባ ውስጥ ሰርኩሌት የሚያደርገው ገንዘብ ዛሬ ይህን ስንነጋገር ለመቶ ዓመት የነበረ የልማት ባንካችን ኮላፕስ አደረገ። 46 ቢሊዮን ዶላር አበድሮ እና ሊመለስ አልቻለም። ያ ገንዘብ ለምንድን ነው ሊመለስ አልቻለ? ኮራፕትን ሆነ እና በቡስና ብድር የተሰጠ ነበረ። አሁን ያ ባንክ ሊዘጋ ነው፣ ባንክራፕት ሆኗል፣ ኪሳራ ገብቷል። ይህን የመሳሰሉ ነገሮች አሉ በሀገራችን ስለምናያቸው ስለዚህ ኢኮኖሚው በርግጥ ወጣ የኑሮን መጠን መለካት ይችላል ኢንፍሌሽኑን ማየት ይችላል ምን አይነት ኑሮ የሚኖር ባላገር መሄድ ይችላል ያለውን ነገር ለማየት ኢትዮጵያውያን ኑሮ ያ ሁሉ ያሳየናል ለማለት ነው የኢትዮጵያ ኢኮኖሚ እየወደቀ መሄዱን በደንብ ያሳየናል።
መልካም የከሸፈች ሀገር ነች የሚለውን አጥብቀው እየተከራከሩ ነው ሻለቃ ዳዊት። ዶክተር ዮናስ ጥያቄ ላቆየሁንም።
እሺ በርግጥ ኢንዲኬተሮቹ ማሳያ ሆነ ጥቦቹ ሻለቃ ዳዊት ያነሷቸው በአለም ውስጥ የሚነሱ ነጥቦች ናቸው። የኔ ችግር እሱ አይደለም ነጥቦቹ መሆናቸው አይደለም ግን የኢትዮጵያ ኢኮኖሚ በርግጥ አለም ባንክም ብዙ ጊዜ ወቀሳል የኢትዮጵያ ዳታ በዘመነ ቲፒኤልኤፍ ጊዜም 13-12 10% አደገ የሚባለው ትክክል አይደለም ተብሎ ብዙ ይወቀሳል። ብዙ ኢኮኖሚስቶችም ክሬዲብል በሆነ መንገድ እነዚህ ነገሮች ኤግዛጀሬትድ የሆኑ ይመስላሉ በሚል ያቀርባቸዋል። ሆኖም ግን የኛ ክርክር የሚሆነው እንደዛም ብለው እንኳን የሚከራከሩት ሰዎች 13% አይደለም 10% ነው ወይንም 10% አይደለም 8% ነው ነው እንጂ የሚሉት የኢትዮጵያ ኢኮኖሚ የፖለቲካ አላማ የሌለው ንጹህ ኢኮኖሚስት የኢትዮጵያ ኢኮኖሚ በነ ቲፒኤልኤፍ ጊዜ አላደገም ብሎ የሚል ትንሽ ችግር ያጋጥመዋል። አሁንም 8.5 አደገ ወይንም ነው 8.5 ሊሆን አይችልም 6 ሊሆን ይችላል 5 ሊሆን ይችላል ብሎ ሊከራከርበት የሚችል ነጥብ ሊኖር ይችላል። ምክንያቱም የኢኮኖሚክስ ዶክተር ጋር ስትሄድ በሽታው ይሄ ሊሆን ይችላል ትራይል ኤንድ ኤረር ነው በሙከራ ነው ፓርትሊ። ሆኖም ግን አንድ ሀገር 8.5 አደገ ቢባል ወይንም 5% አደገ ቢባል ኢቭን 5 እንኳን አደገ ብንል የሰብሳራን አፍሪካ አቨሬጅ ከ5 በታች ነው። ስለዚህ ኢትዮጵያ እየወደቀ ነው የሚለው ነገር በጣም ትክክል አይደለም። በኢኮኖሚ ፒውሪ በኢኮኖሚክስ እንመለከተው አንደኛ
ኢትዮጵያን ማየት ያስፈልጋል ፐር ካፒታ የእያንዳንዱ ሰው ኑሮ ማየት ያስፈልጋል። ይሄንን እያየን እኮ ነው እንጂ አገር ውስጥ የሚመጣውን ገንዘብና ከተማ ውስጥ ሰርኩሌት የሚያደርገውን ገንዘብ አይደለም ማየት ያለብን። ነገር ግን ይሄ ትሪክል ዳውን አርጎ ወርታች ወርዶ እያንዳንዱ ሰው ጋር ምን ድርሻ ያገኘ ነው ገንዘቡን ሰርኩሌት ያደርጋል። ኢንፍራስትራክቸር ልማት ድርጅቶች መንገዶች ይሰራሉ። ነገር ግን ያ ከተራው ገበሬ ጋር 95-98% ከሆነ ህዝብ ጋር ምን ግንኙነት አለው ነው? ግንኙነት የለውም። ያን ግንኙነት ስናጣ ነው የኢትዮጵያ ኢኮኖሚ ከፍቷል የሚያሰኝ እንጂ ኢትዮጵያ ውስጥ ሆነ በግራንትም ሆነ በተለያየ መልክ የሚገባውን ገንዘብ ያንን አካፍሎ በህዝቡም ስን ይሄን ያህል አደገ የሚለውን ካልኩሌሽን አይሰራም። ይሄ ኢኮኖሚስቶችን ውድቅ አድርገውታል። ዋናው የሚታየው የሰው የተራው ሰው ኑሮ ታች ወርዶ ምን ይኖራል ነው አንድ ሰው መለኪያው። ሌላው መለኪያው ደግሞ ከጸጥታ ጋር በስጋት የሚኖር ሰው መነቃነቅ የማይችል ህዝብ። ያ ሁሉ እኮ መለኪያው ይሄ ብቻ አይደለም። ሁሉም ተደምሮ ነው ያቺን ሀገር ወደቀች የሚያሰኛት። የመጨረሻ ወደቀች ያለች ቆይቷል። እንደዚህ ከተባለ ሁሉ ነገር የቴክኖሎጂ ጉዳይ ይጨመርበታል። የመጨረሻ ባክወርድ ነው የስልክ የቴክኖሎጂ አጠቃቀም። ይሄ ሁሉ ሲዳመር ኢትዮጵያ ኢኮኖሚ እታች ነው። የኢትዮጵያ የመጨረሻው ድሃ 10 ሀገር ውስጥ ነች ያለች ኢትዮጵያ። ይሄ የታወቀ የተጻፈ በሁሉ ቦታ ነው። the poorest country on earth ተብሎ ቢወጣ ማናቸው መለኪያ ኢትዮጵያ አንዷ ነች።
እኔ ወርልድ ባንክ በነበርኩበት ጊዜ የኔ ስራ በአለም ውስጥ ያሉትን ኢኮኖሚዎች ማነጻጸር ነበረ። ለዛ ሐላፊ ነበርኩኝ። አፍሪካ ላይ ለሚደረገው ብቻ ሳይሆን ኢትዮጵያ ላይ ለሚደረገው ብቻ ሳይሆን ጠቅላላ በአለም ላይ ለዛም ነው ቅድም ከ81 ሀገር በላይ ዞር ያለ ያልኩት የእያንዳንዱን ሀገር ኢኮኖሚ የመመርመር እና የማወዳደር የማነጻጸር ለዛ ክላላፊ ነበርኩኝ። አለም ባንክ በነበርኩበት ጊዜ እነዚህ ቁጥሮች እንዴት እንደሚገነቡ አቃለሁ። እነዚህ ቁጥሮች ዝም ብለው ካየር ላይ የሚሳቡ አይደሉም። አሁን ለምሳሌ ስላንድ ሀገር የኢኮኖሚ እድገት በመናወራበት ጊዜ በአንድ ወር ወይንም በሁለት ወር አይደለም። አሁን ወርልድ ባንክ የሚያቀርበው በአሁኑ ጊዜ የ2017ቱን ነው። ምክንያቱም 2 ይፈጃል የአንድን ሀገር ኢኮኖሚ ዳታውን ሰብስቦ በደንብ አመቻችቶ ካልኩሌት አድርጎ ብዙ 3-4 ቦታ ላይ ቬሪፋይ የሚደረግበት ልትረዳኝ ትችላለህ? ቬሪፋይ
ማመሳከር የሚቻልበት
እሱ ሁሉ ከተደረገ በኋላ ነው። እኔ ለዛ 8 ኃላፊ ነበርኩኝ። የኢትዮጵያ እድገት አዲስ አበባ ላይ በመናያቸው ፎቆች ሳይሆን ብዙ እድገት አሳይታለች። በርግጥ የጀመርነው በጣም ደሃ ነበር። ዛሬ ከዓለም 10 ደሃዎች አንዱ ነን ቢባል የዛሬ 10 ዓመት ኢትዮጵያ ከሞዛምቢክ ቀጥሎ ነበረች በድህነት ደረጃ። ሶ ብዙ የመጡ ነገሮች አሉ። እነዚህ ሁሉ ግን አሁን ያለንበትን ሁኔታ አይገምቱም። አሁን ያለንበት ሁኔታ ትልቁ መሰረቱ ከ1994 ዓመተ ምህረት በዚህ ሀገር አቆጣጠር ማለት ነው የኮንስቲትዩሽኑ ሲወጣ የአንድ 14 ገጽ ጽሑፍ ጽፌ ነበር። ይሄ ነገር ምን ያህል ቀውስ ሀገሪቷን ሊከታት እንደሚችል ያነ አሁን ስር ሰዶ ኮንስቲቱሽናችንም እሱ ነው መመሪያውም እሱ ነው የፖለቲካ ለገንትኖችም እዛ ላይ ነው ያለው። ይሄን ነገር ለማድረግ በጣም ጁዲሺየስ የሆነ ወይንም ደግሞ በጣም ታስቦበት ፈስ ብሎ የሚቀየር ነገር ነው። ነገ ተነስቶ አሁን ያለው ከ10 አመት ይበላል ያ ባለፈው 27 አመት ተፈጥሮ ያደገው ኦሮሞን የተመለከተ እንደሆነ አጼ ሚኒሊክ 5 ሚሊዮን ኦሮሞ ጨርሰዋል እየተባለ ያደገ ነው። የእናት ጡት የተቆረጠበት ሀውልት የቆመበት ቦታ ላይ ተወልዶ ያደገ ነው። እነዚህ ሰዎች ኢትዮጵያ የሚለውን ኮንሴፕቱም የላቸውም። ኢትዮጵያን የሚያመሳስሉት አርመኒዎች መጥተው እንደገዟቸው እንደገደሏቸው ጄኖሳይድ እንዳደረጉባቸው ነው። እንደዚህ ተብሎ የተፈጠረን ወጣት አሁን ባንድ ጊዜ ማንንም ቢሆን ሊያስተካክለው አይችልም።
እኔ ይቅርታ ተስተካክላል አይደለም አሁን እኔ ደግሞ የዶክተር አብይ ጥፋት ነው አይደለም እንምለው ተቀላላ ከአለፈው ፍርአት ጀምሮ እስካሁን ድረስ ክብለት ተዳምሮ የመጣ ችግር ነው ሱን አምናለሁ። ግን አሁን እየተባባሰ መጥቷል ነው እና ግዜ እንዳል ወደ ፖለቲካው ብናመራ ችግሩ ህገ መንግስቱ ነው አል ለኔ የሚታየኝ ህገ መንግስቱ ነው አል ፓርላማው ነው አል ኤትኒክ የዘር ፌደራሊዝም ነው አል ይሄ ከሆነ ድረስ ይሄንን ለመለወጥ ምን ተደረገ እስከዛሬ ድረስ? በእውነት ዶክተር አብይ ብዙ ነገር ፈጽመዋል። ዶክተር አብይ የፈጸሙት ሁሉ ፍርአት ፈጥሮት አሁን በፍርአት አማካኝነት ሳይሆን ዶክተር አብይ የፈጸሙት በመልካም ፈቃዳቸው በጠቅላይ ሚኒስትርነት ባላቸው ስልጣን ብዙ ነገር ሰርተዋል። ፍረኛ አስወጥተዋል። የፖለቲካ ምህዳሩ እንዲሰፋ አድርገዋል። አንዳንድ ሰዎችም ለፍርድ እንዲቀርቡ አድርገዋል። በነጻነት ሰው መናገርና እንዲጽፍ አድርገዋል። እና ይሄንን ማንንም ይሄንን የጻፈው የፈጸሙት ነገር ማንንም ሰው ሊክድ አይችልም። ነገር ግን በስርዓት ለውጥ የተደረገ ሳይሆን ይሄ በግላቸው የተደረገ ነገር ነው። ህዝብ የሚጠብቀው ምንድነው? የስርዓት ለውጥ ተደርጎ ወደ ዲሞክራሲ ስርዓት የምንሸጋገርበትና በዛ ስርዓት የምንገዛበት ሁኔታ ይፈጠር ነው። የሚታየው ስታተስ ኮ ያለው ሁኔታ እንዲቀበጥ እንጂ
ባለበት እንዲቆይ
ባለበት ሁኔታ እንዲሆን ነው እንጂ ምርጫው እንኳን ይካሄድ የሚባለው ህገ መንግስቱ ሳይለወጥ ኢፒአርዲኤፍ ሳይለወጥ ባለው ህገ መንግስት መሰረት ምርጫ ይካሄድ ነው።
መልካም ጽፋችሁ ላይ በስፋት ያሰፈራችሁት ይሄ የከሸፈች አገር የሚለው ሐሳብ ነው። ትንሽ ጠንከር ያለውን ክርክር ያመጣው ዝዝሮችን እናንሳ ውይይታችሁንም ትንሽ ቀልጠፍ ለማድረግ ዶክተር ዮናስ ወደርሶ ልምጣ። ይሄ ሁሉን ያሳሰበ እርሶ ይዘረዝሯቸዋል ሂደት ማስተካከያ ማስፈልጉ ግን ግድ ነው ብለዋል በጽሁፎም። ማስተካከያው ጋር ከመድረሳችንና አማራጮቹን ከማይታችን አስቀድሞ ግን ብዙዎችን ያሳሰበ ሻለቃ ዳዊትም ትንሽ ጨረፍ አድርገውታል በጽሁፋቸው ገፋ አድርገው የሚሄዱበት የህዝቡን የለት ተለት ኑሮ አደጋ ላይ የጣለ ሰላማዊ ሁኔታዎች በሌሉበት ኢኮኖሚው በምን መልኩስ መቀጠል ይችላል? ኢኮኖሚን በሚመለከት የደህንነት ዋስትና ማጣትን ሻለቃ ዳዊት ቀደም ብለው እንደተከራከሩት ሁሉ የተለያዩ ኃይሎች በገዛ ፈቃዳቸው ሌላ መንግስት ይሆኑ ይመስላል የሚባል ደረጃ እስኪደርስ ጥቃቶች በተለያየ አካባቢዎች ከዚህ ቀደም ባልታየ መልኩ መካሄዳቸው አሳሳቢነቱን አያነረውም ወይ? አሳስቦናል የሚለው ድምጽ ብዙ ነውና
በዛ ላይ ምንም የሚያከራክር ሁኔታ የለም። የተደረገው ነገር እንደዚህ ነው። ፕራይም ሚኒስተሩ ወይንም በአሁኑ ጊዜ ያለው አስተዳደር ከውጭ ያለውን የፖለቲካ ተቃዋሚ ወደ ኢትዮጵያ እንዲገቡ አደረጉ። ውጭ የነበሩት እነዚህ የሚዲያ ሰዎችን ኢትዮጵያ ውስጥ ገብተው እንዲንደቃንደቁ አደረጉ። ሁሉ በነጻ እንዲገቡ ተደረገ። ይህ በሚደረግበት ጊዜ ድምፅ ጽሁፌ ላይ ምን ብያለሁ? ቸርችል የተናገሩትን ነገር ውሸት አንዴ ከተለኮሰች ዓለምን ትዞራለች እውነት ሱሪውን ለብሶ እስከሚቆም ድረስ ይላል። አንድ ውሸት ከአንድ ቦታ ስትለኮስ በጊዜው ቶሎ ማያችው ውሸት መጥፋት አለባት። አሁን በተለይ የዚህ የሶሻል ሚዲያ ኑ ግቡ በሚሉበት ጊዜ ሶሻል ሚዲያውን እንዳለለቀቁት መንግስት ያንን ኮንትሮል ሊያደርግ የሚችልበት በህግና በጉልበት ሳይሆን እነሱ አጀንዳውን ቀድመው ከመያዛቸው በፊት መንግስት የሱን አጀንዳ ሲስተሚክ በሆነ መንገድ ወዴት ያመራ እንደሆነ ያንን መፍጠር አልቻለም። ይሄ ነው ፕራይም ሚኒስተሩ የሚያደርጉት ነገር ሁሉ ተተው ይሄንን ነው አሁን ማድረግ ያለባቸው።
ንግግሩ
ክፍያም አልፈልግም ለረዳችሁ ይችላልሁ መጥቼ ያንን ላቋቁምላችሁ ይችላልሁ ያን ነበር እኔ ከጁን 2018 ጀምሬ ምክንያቱም በጣም ያሳሰበኝ ነገር እሱ ነበር። አሁን ባዶ ቦታ ተለቀቀላችሁ። ያ የተከፈተ ቦታ ለብዙ የአክራሪ ባዶ ቦታ ለቀቀለት። የጠቅላይ ሚኒስትሩ ትልቁ ችግር ምንድነው? ኦሮሞን ትንሽ አኮሞዴት የሚያደርግ ነገር ሲጀምሩ ይሄው የኦሮሞን አጀንዳ ነው እሳቸው የሚገፉት ይባላሉ። ሲያማራውን ደግሞ ትንሽ ለቀቅ ያደረጉ እንደሆነ ኦሮሞ ደግሞ እኚ ሰውዬ እኮ የኢትዮጵያን አጀንዳ ነው ያዙት ይላል። ከነጭራሹም ብዙ ተቃውሞ ያለባቸው የጠቅላይ ሚኒስትር አብይና አቶ ለማ ኢትዮጵያዊነት ሱስ ነው ወይንም ሞተንም ቆመንም ኢትዮጵያዊ ነን የሚለውን አጀንዳ ይዘው ሲመጡ የአርባ ዓመት የኦሮሞ ሊብሬሽን ቲዮሎጂ ምለው ምንድነው ወደ ሃይማኖትነት ተቀይሯል። በሎጂክ የሚመራ ሳይሆን በመንፈስ የሚመራ ሆኗል። ያ መረን ስለተለቀቀ አሁን ብዙ ያየናቸው ኬኦሶች አሉ። እነዛን ለማድረግ የኮሙኒኬሽን አውታር መፈጠር አለበት የሚለው ላይ አንድ መጨረሻ ከሻለቃ ጋር ትንሽ ለየት የሚያደርገኝ ነው ምንድነው ሻለቃ ብቻ አይደለም ብዙ ሰው የተናገረው ነው እንደው ሮድ ማፕ አልሰጡንም። ሮድ ማፕ በአማርኛ ልትሰራ ይችላል
ፍኖተ ካርታ ይልታል የሚኬድበትን ማሳየት የሚችል
ፍኖተ ካርታ አልሰጡንም ይላሉ። እኔ የጠቅላይ ሚኒስትሩ አማካሪ ብሆን በአሁኑ ጊዜ የፖለቲካል ፍኖተ ካርታ ማውጣት ማለት የፖለቲካ ሲውሳይድ ነው፣ ራስን መግደል ማለት ነው። ለምን ያልከኝ እንደሆነ ኢትዮጵያዊነት የሚለውን ይዘው የዘር ፖለቲካ ቆሞ ኢትዮጵያነትን እንመለሳለን ቢሉ እንዳለ ኦሮሞ ይገለበጥባቸዋል። ወይንም ደግሞ አይየለም አሁን እንዳለው አንዳንድ መሻሻል አድርገን ኤትኒክ ፌደራሊዝሙን እናደርጋለን ያሉ እንደሆነ ደግሞ ይሄ ኢትዮጵያዊ ነኝ የሚለውና አማራዊ ነሳባቸዋል። በአሁኑ ጊዜ ኮንሰንሰስ ነው ቢልድ መደረግ ያለበት። አማራው በራሱ መሐከል አንድ ሴንተር መፍጠር አለበት፣ ኦሮሞ በራሱ መሐከል። ከዛ በኋላ የሚመጣ ነገር ነው እንጂ አሁን እዛ አጀንዳ ውስጥ ቢገቡ እኔ ለዛም ነው እሱን ይተውና የኢኮኖሚ አጀንዳ ነው ያዝ ያልኩበት ምክንያት ለዛ።
መልካም
ጥሩ ነው ዶክተር ዮናስ አማካሪ ያለ መሆኑ ጥሩ ነው። ግን አልስማማም በምትናገረው ከአክብሮት ጋር።
መልካም ዶክተር ዮናስ ሌላ ጥያቄ የሚጋብዙ ሐሳቦች አልስተዋል። ለሻለቃ ዳዊት እድል መስጠት ስላለብኝ ወደዛ ልሂድና አመለሳለሁ። ሻለቃ ዳዊት
አንዱ ችግሩ አንተ ያልከው ነው ዶክተር ዮናስ ሚዛን ለመጠበቅ ነው። የኦሮሞ ቤዛቸውንና የኢትዮጵያዊነት ኃላፊነታቸው ሁለቱም ሚዛን መጠበቅ አስቸገራቸው። ኤትኒክ ፌደራሊዝም የትም ሀገር የለም። አፍሪካን መረመርኩኝ ሁለት ቦታ ብቻ ነው ያለው፣ ናይጄሪያና ኮሞሮስ። ሁለቱም የዘር አይደለም። ኤትኒክ ፌደራሊዝም ያለው ኢትዮጵያ ውስጥ ብቻ ነው። ይሄን ኤትኒክ ፌደራሊዝም እያላሉ በመሄድ ፋንታ እያጠበቅ ነው እየከረረ ሄደ። ዛሬ ደቡብ ውስጥ ያሉ በአቅጣጫ ነበር እስከ ዛሬ የምንጠቀሰው፣ ከእንግዲህ ወዲያ በዘራችን መሆን አለበት ነው። እያንዳንዳቸው ደግሞ የራሳቸውን ዞን እንዲፈጠር እየጠየቁ ናቸው። ከዛ ባሻገር ደግሞ የኛ ያልሆኑ ኦሪጂናል የዚህ አካባቢ ያልሆኑ ሰዎች ይውጡ እያሉ ደግሞ እያባረሩ ናቸው። ነገር ግን ይሄ ሁሉ የፖለቲካው ዳይናሚክስ የፈጠረው ሁኔታ ነው። ይህንን ለመቆጣጠር ቻለ መንግስት ደካማ ነው። ሮድማፕ አንድ መንግስት ስልጣን በሚይዝበት ጊዜ፣ በተለይ ደግሞ በእንደዚህ ያለ ቀውስ ባለበት ጊዜ ስልጣን በሚይዝበት ጊዜ ግን ቪዥን ያስፈልገዋል። ምንድን ነው የሚሰራው ስራ? ምንድን ነው የምሰራው? ወዴት አቅጣጫ ነው የሚሄደው? ይሄን ሁኔታ እንዴት አድርጌ ነው የማቀዘቅዘው የሚል አንድ ሮድማፕ ማናችንም በቢሮ እንኳን ሮድማፕ ያስፈልገዋል፣ እንኳን በሀገር ደረጃ። ያንን ሮድማፕ አውጥተው መናገር አለባቸው፣ ማሳየት አለባቸው። ፍኖተ ካርታ
ዶክተር ዮናስ በርሶ ልጀምርና ወደ ሻለቃ ዳዊት መለሳለሁ። ስለ ጋራ መግባባት አንስተዋል። ህብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይንም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳውን አንድ ጥያቄ እንመልከት። ይሄ በአገር ውስጥ አሁን ያለው ሁኔታ በተጨባጭ የሆነ ነገር አይደለም ወይ? አሁን ያለው ሁኔታ በእርግጥ የወረሱት ነው፣ በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ህይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል? ሻለቃ ዳዊት በአንድ አመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩን ውስብስብነትና ለነኚህ ዛሬ ለሚታዩት የበረቱት ፈተናዎች ምክንያቱ የዛሬው ህገ መንግስት መሆኑን ያነሳሉ፣ በጽሁፎም በዝርዝር ሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ አመት በሞላው የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም? እርሶ ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ሄዳሉ። በርግጥ አንድ አመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቀደም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ? ለዜጎች ደህንነት ዋስትና መስጠትን ጨምሮ ያላደረጓቸው የሚጠየቁባቸው ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም? ለነገ ጊዜ የለም ብለዋል። ነገር ግን ሊስተካከል የሚችል ድል መኖሩንም ተቆመዋል። ሻለቃ ዳዊት ተበቀ ያለውና በጣም ወሳኙ ነገር በመተነጋገሩበት ሰዓታችን አለቀ። አድማጮች ተወያዩ፣ ተነጋገሩ። ለአሁኑ ግን እንግዶች ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ዮናስ ብሩ ለጊዜያቸው አመሰግናለሁ። ውይይቱ ክርክሩ ይቀጥላል። እግዚአብሔር ይስጥልኝ።
በጣም እናመሰግናለን።